የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት 024 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 12 2012 ዓ.ም ተመረጥ ዝግጅታችን ጀመረ። የዩናይትድ ስቴትስ ዲሞክራት ፓርቲ አባላት ትላንት ማታ በኢንተርኔት ላይ በጀመሩት የርቀት ወይም ቨርቹዋል ጉባኤ በፓርቲያቸው ውስጥ አንድነት እንዲኖር ተማጽነዋል።
I know Joe. He is a profoundly decent man guided by faith. He was a terrific vice president.
Jordan, እንደቃውቃቸዋለሁ። በመንፈሳዊ እምነት የሚመሩ እጅግ መልካም ሰው ናቸው። ግሩም ምክትል ፕሬዝዳንት ነበሩ። ኢኮኖሚ እንዴት እንደሚያገግም፣ ዓለም አቀፍ ወረርሽኝን እንዴት መቆጣጠር እንደሚቻል ብሎም ሀገርን መምራት ያውቃሉ።
What it takes to rescue an economy, beat back a pandemic.
የዩናይትድ ስቴትስ የቀድሞ ቀዳማይ እመቤት ሚሼል ኦባማ ናቸው። ዘገባውን ባብይ ርዕስ እናስደምጣችኋለን። ጠቅላይ ሚኒስትር አብይ አህመድ በካቢኔያቸው አዲስ ሽግሽግና የሥራ ምድብ አደረጉ። የመከላከያ ሚኒስትሩ አቶ ለማ መገርሳ ተነሱ። የፌዴራል ጠቅላይ አቃቤ ሕግ አዳነች አበቤ ለአዲስ አበባ ምክትል ከንቲባ ሆነው ተሾሙ። ሽግሽጉ ብዙ ሊደንቅና ሊያስገርም እንደማይገባ ደግሞ የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ መምህር ገለጹ። በዚህ ጉዳይ ላይ ዘገባና ትንታኔ ይዘናል። የችሎት ውሎችና ሌሎች የኮቪድ-19 የኢትዮጵያና ዓለም አቀፍ ሁኔታዎችን የተመለከተ ዘገባም አለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ካምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ኖቫቫክስ የተባለው የዩናይትድ ስቴትስ የክትባት ኩባንያ የኮቪድ-19 ክትባቱን ሁለተኛ ምዕራፍ የሰው ላይ ሙከራ ደቡብ አፍሪካ ውስጥ ሊጀምር ተዘጋጅቷል። ኮሮና ቫይረስ አብዝቶ እየተዛመተ ባለበት ሀገር የሚካሄደው ሙከራ 2665 ጤናማ አዋቂዎች የሚሳተፉበት እንደሚሆን ኩባንያው ባወጣው መግለጫ አስታውቋል። በተጨማሪም HIV በደማቸው ያለ ነገር ግን በደህና የጤንነት ሁኔታ ላይ የሚገኙ 240 ሰዎች ላይ ክትባቱ ቫይረሱ ከሌለባቸው ሰዎች በንጽጽር ምን አይነት ውጤት እንደሚያመጣ የሚሞከር መሆኑን አስታውቋል። ኖቫቫክስ ከደቡብ አፍሪካ በተጨማሪ በቅርቡ ዩናይትድ ስቴትስ እና አውስትራሊያ ውስጥም ተመሳሳይ ሙከራዎች እንደሚያዘጋጅ አስታውቋል። የኖቫቫክስ የምርምር ፕሬዚዳንት ዶክተር ግሬግሪ ግለን ባወጡት መግለጫ ደቡብ አፍሪካ ውስጥ የቫይረሱ ስርጭት እያሻቀበ መሄዱ ለሁለተኛ ዙሩ የሙከራ ሂደት ትልቅ ውጤት ይኖረዋል። የክትባቱን አዋጭነትና ሌሎችንም መረጃዎች ቀደም ብሎ ለማጠናቀር ይጠቅማል ብለዋል። የደቡብ አፍሪካው ሙከራ በከፊል ወጪው ከቢልና ሜሊንዳ ጌትስ ፋውንዴሽን በተገኘ የገንዘብ ድጋፍ እንደሚከናወን ነው የተገለጸው። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ሀገሮች የኮቪድ-19 ክትባት ሲገኝ የራሳቸውን ጥቅም በማስቀደም ከሌሎች በፊት ለመቀራመት የሚያደርጉት ጥቅስ የክትባት ብሔርተኝነት አባዜ ሲሉ የጠሩትን ሙከራ በመግለጽ እንደገና አስጠነቀቁ። ዶክተር ቴድሮስ በጂኒቫ የድርጅታቸው ቢሮ ባደረጉት መደበኛ ገለጻ ዓለም አቀፉ ወረርሽኝ በጀመረበት ጊዜ አንዳንድ ሀገሮች የቫይረሱን መከላከያ ቁሳቁስ በማከማቸታቸው የተፈጠረው እጥረት ስርጭቱን አባብሶት እንደነበረ አስታውሰዋል። ብሔርተኝነት ለአጠቃላዩ የአቅርቦት መስመር መሰናከል አስተዋጽኦ አድርጓል ነው ያሉት። የኮቪድ ክትባት ወይም ክትባቶች ሲገኙ በከባድ ሁኔታ ተጋላጭ የሆኑ ህብረተሰቦች እኩል ተደራሽ መሆናቸውን ለማረጋገጥ ሀገሮች የክትባት ብሔርተኝነትን አብረው ሊዋጉት ይገባል ብለዋል ዶክተር ቴድሮስ። በሌላ ዜና ኖቨል ኮሮና ቫይረስ በዓለም ዙሪያ በወጣት ላይ በይበልጥ እየተዛመተ መሆኑን የዓለም የጤና ድርጅት ተናግሯል። የድርጅቱ የምዕራባዊ ፓሲፊክ ዳይሬክተር ዶክተር ተኬሺ ካሳይ ዛሬ ለጋዜጠኞች በሰጡት ቃል የኮቪድ-19 አሰረጫጨት ተቀይሯል ነው ያሉት። በአሁኑ ጊዜ በተለይም ወደ 1.9 ቢሊዮን ህዝብ በሚኖርበት በዚያ የፓሲፊክ ምዕራባዊ ቀጣና ዋናዎቹ የቫይረሱ አዛማቾች በ20 በ30ና 40ዎቹ የእድሜ ክልል ውስጥ ያሉ ወጣቶች ናቸው ብለዋል። አብዛኞቹ በቫይረሱ መያዛቸውንም አያውቁትም። ስለምን የሚሰማቸው በጣም መለስተኛ የሆነ የህመም ስሜት በመሆኑ አለዚያም ፈጽሞ ምንም ስሜት ስለማይኖራቸው ነው ሲሉ አብራርተዋል። በዚህም የተነሳ አረጋውያን፣ ሌላ በሽታ የታመሙ ሰዎች፣ በተጨናነቁ የከተማ አካባቢዎች የሚኖሩትና በቂ አገልግሎት የማያገኙ የህብረተሰብ ክፍሎች ለቫይረሱ በይበልጥ ይጋለጣሉ ሲሉ ነው ዶክተር ካሳይ ያስጠነቀቁት። በዩናይትድ ስቴትስ ከተላልቆቹ የሀገሪቱ ከፍተኛ የትምህርት ተቋማት አንዱ የሆነው የቻፕል ሂሉ የሰሜን ካሮላይና ዩኒቨርሲቲ በትምህርት ቤቱ ኮሮና ቫይረስ ስርጭት መቀስቀሱን ተከትሎ ተማሪዎች በአካል ተገኝተው መማራቸውን ሙሉ በሙሉ ሰርዟል፣ በርቀት እንዲማሩም ወስኗል። 177 ተማሪዎች ቫይረሱ በምርመራ እንደተገኘባቸውና ተጋልጠው ሊሆን ይችላል ተብለው የተጠረጠሩ ሌሎች 350 ተማሪዎች ደግሞ ራሳቸውን ለይተው እንዲቆዩ ተደርጓል። ወደ 30,000 የሚጠጉ ተማሪዎች ያሉት ዩኤንሲ ቻፕል ሂል ባለስልጣናት እንዳሉት አብዛኛው ተማሪ ያፍንጫና ያፍ መሸፈኛ የሚጠቀም ነው፣ አካላዊ ርቀቱንም ይጠብቃል። ቫይረሱ የተዛመተው ግን ኃላፊነት የጎደላቸው አንዳንዶች በየመጠጥ ቤቱና ከግቢ ውጪ ጭፋሮ ላይ እየታጀቡ ሲያመሹ ስለነበረ ነው ብለዋል። ኦክላሆማ እና ኖትረዳም ዩኒቨርሲቲዎችም ኮሮና ቫይረስ መዛመቱን ገልጸዋል። በካሊፎርኒያ ደግሞ ግዙፉ የሎስ አንጀለስ ትምህርት ቤቶች አስተዳደር 600 ሺዎቹንም ተማሪዎችና ቤተሰቦቻቸውን በጠቅላላ ያካተተ የኮሮና ቫይረስ ምርመራ ዘመቻ እንደሚጀምር ትናንት አስታውቋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም አቀፍ ደረጃ ዕውቅና የተሰጠው የትሪፖሊው የሊቢያ መንግስት ትናንት ሰኞ ከፍተኛ የውጭ ሀገር ዲፕሎማቶችን አስተናግዷል። የጀርመን የውጭ ጉዳይ ሚኒስትር ሄኮ ማስ፣ የቱርክና የካታር መከላከያ ሚኒስትሮች ጋር እንዲሁ በአገሪቱ ያለውን ወታደራዊ እንቅስቃሴና አለመረጋጋት ዙሪያ ከሊቢያ ባለስልጣናት ጋር ተመካክረዋል። በምስራቅ ሊቢያ በኩል ቱርክ እያሰረገች የምታስገባቸው ቅጥር ነፍሰ ገዳዮችና አንዳንዶችም እስላማዊ መንግስት ተዋጊዎች ናቸው የሚባሉት ታጣቂዎች እንቀሳቀሳሉ የሚል ስሞታ እየቀረበ ባለበት በዚህ ወቅት ነው። የቪኦኤው ኤድዋርድ ዩሬኒያን ከካይሮ ያጠናቀረው ዘገባ አለ። ደረጀ ደስታ ያቀርበዋል።
በሊቢያ ቴሌቪዥን የቀረበ አንድ የሶሪያ ቅጥር ነፍሰ ገዳይ ስራውን ላከናወነበት ከተከፈለው ወራት እንዳስቆጠሩት ሲናገር ይታያል። ተቀጣሪነቱ ለምስራቅ ሊቢያው የጦር አዛዥ ጀነራል ካሊፋ ሀፍጠር የሆነው ይኸው ቅጥር ነፍሰ ገዳይ ቱርኮች ተጨማሪ ነፍሰ ገዳዮችን የቱርክ ተቃዋሚ አማጽያን በሚንቀሳቀሱበት አካባቢ እያመጡ ማሰማራታቸውን እያነሳ ያማርራል። የጀነራል ሀፍጠር ቃል አቀባይ ኮሎኔል ሙሐጅብ ቱርክ በተባበሩት መንግስታት የጸጥታው ምክር ቤት የተጣለውን ማዕቀብ እየተላለፈች ነው በማለት ይከሳል። ወደ 3000 የሚጠጉ የሶሪያ ቅጥር ነፍሰ ገዳዮች አንዳንዶቹም የእስላማዊ መንግስት ተዋጊዎች ሲሆኑ የተለያዩ የሽብር ጥቃቶችን ወደ ሊቢያ እያመጡ ነው። ይህ ደግሞ የተባበሩት መንግስታት የጸጥታው ምክር ቤት ያሳለፈውን ውሳኔ የሚጥስ ነው። መቀመጫውን በእንግሊዝ ያደረገና የሶሪያን ጉዳይ የሚከታተል የሰብአዊ መብት ድርጅት ተወካይ ለአረብ ሚዲያ እንደተናገረው ቱርክ የዓለም አቀፉን ማህበረሰብ ችላ በማለት ወደ 10000 የሚሆኑ ቅጥር ነፍሰ ገዳዮችን ሳታሰማራ እንዳልቀረች ተናግረዋል። ስለ ሰሞኑ ክስ ምንም ምላሽ ያልሰጠችው ቱርክ በተደጋጋሚ ማስተባበሏ ግን ይታወቃል። ወደ ሊቢያ የቅጥር ነፍሰ ገዳዮችን መላኳን ብታስተባብልም የትሪፖሊውን መንግስት እየደገፈች መሆኑን ግን ገልጻለች። የሊቢያ ጠቅላይ ሚኒስትር ፋይዝ አልሳራጅ ጀነራል ሀፍጠርን የከሰሱ ሲሆን ቅጥር ነፍሰ ገዳዮቹን ከሱዳን እንዲሁም መሰረቱን ሩሲያ ካደረገው የዋንገር ግሩፕ እንደሚያስመጡ ተናግረዋል። የግብጽን ፓርላማ በበኩሉ የሊቢያ ሁኔታ የግብጽን ደህንነት የሚያሰጋ ከሆነ የግብጽ መከላከያ ጣልቃ መግባት እንደሚችል ፈቅዷል። ይሁን እንጂ ግን እስካሁን በሊቢያ በየተሰማራ የግብጽ መከላከያ ሰራዊት ስለመኖሩ አልታወቀም።
በመላው ሱዳን በሚገኙ ከተሞች በትናንትናው ዕለት ለተቃውሞ የወጡ ሰልፈኞችን ፖሊስ ባስለቃሽ ጋዝ በትኗል። በትናንቱ በሀገሪቱ በሲቪሉና በጦር ኃይሉ መካከል የስልጣን ክፍፍል ስምምነት በተደረገበት አንደኛ ዓመት መታሰቢያ ዕለት ተቃዋሚዎች ዲሞክራሲ ይስፈን ሲሉ ጥያቄ አሰምተዋል። በዛት ያላቸው ሰዎች የወጡበት የካርቱም ሰልፍ ተካፋዮች ፍትህ ሰላም የሚሉ መፈክሮችን ሲያሰሙ ውለዋል። ከተቃውሞ ሰልፉ ተካፋዮች አንዱ የ20 አመት ወጣት መሐመድ ኦማር ለኤፍፒ በሰጠው ቃል በአንድ አመት ውስጥ አጥጋቢ እርምጃ አላየንም፣ መንግስት ለውጡን እንዲያፋጥን ነው የምንፈልገው ብሏል። በማሊ ዋና ከተማዋ ባማኮ አጠገብ በሚገኝ የጦር ሰራዊት ካምፕ ተኩስ መካሄዱን እማኞች ገለጹ። በዚያ የሚገኝ የውጭ ሀገር ኤምባሲ በፕሬዝዳንት ኢብራሂም ቡባካር ኬታ ላይ ያመጹ ወታደሮች ሳይሆኑ አይቀሩም ብሏል። ለቪኦኤ የአፍሪካ የፈረንሳይኛ አገልግሎት ዘጋቢ እንደተናገረው ከባማኮ 15 ኪሎ ሜትር ርቀት ላይ ያለው ካምፕ ተኩስ ከተሰማበት በኋላ ወታደሮች ወደ ዋና ከተማዋ ሲገሰግሱ ታይተዋል። ከ8 አመታት በፊት በዚያ ካምፕ የተቀሰቀሰ አመጽ ተከትሎ ጦር ሰራዊቱ የጊዜውን ፕሬዝዳንት አማዶ ቱማኒን መንግስት እንደገለበጠ የሚዘነጋ አይደለም። የማሊ ብሔራዊ ሸንጎ ፕሬዝዳንትና የብሔራዊ ዘቡ አዛዥ መታሰራቸውን ቪኦኤ ያገኘው መረጃ ጠቁሟል። በመጨረሻም በመጪው ህዳር በዩናይትድ ስቴትስ በሚካሄደው ፕሬዝዳንታዊ ምርጫ ዲሞክራቲክ ፓርቲውን ወክለው የሚፎካከሩትን የቀድሞውን ምክትል ፕሬዝዳንት ጆ ባይደንን የሩህሩህ ጠንካራና ጨዋ ህዝብ መሪ የመሆን ብቃት ያላቸው ሲሉ የቀድሞይቱ ቀዳማዊት እመቤት ሚሼል ኦባማ አደነቋቸው። ፕሬዝዳንት ዶናልድ ትራምፕን ደግሞ የሌሎችን ስሜትና ተሞክሮ ለመረዳት የማይችሉ ሲሉ አጥብቀው ተችተዋል። ትላንት ሰኞ ማታ በተጀመረውና ካሁን ቀደም ከተካሄዱት ሁሉ በተለየ በርቀት በቪዲዮ አማካይነት ተከፈተው የዲሞክራቲክ ፓርቲው ብሔራዊ ጉባኤ ሚስስ ኦባማ ትራምፕ በሀገሩ ስለ ኢኮኖሚና ማህበራዊ ቀውሶች እንዲሁም ለኮቪድ-19 ወረርሽኝ በቂ ምላሽ መስጠት አልቻሉም ሲሉ ነቅፈዋል። በቀደሙ አስተዳደሮች ከተገነቡ ዓለም አቀፍ ህብረቶችም ሀገራችንን አግልለዋታል ሲሉ አጥብቀው ተችተዋል። አስቀድሞ በተቀረጸ የቪዲዮ መልእክታቸው ሚሼል ኦባማ በተቻለኝ መጠን የልቤን በግልጽ ልንገራችሁ፣ ዶናልድ ትራምፕ ለሀገራችን የሚገባት ፕሬዝዳንት አይደሉም። ስራውን እንደሚችሉት ለማሳየት ከበቂ በላይ ጊዜ ነበራቸው፣ ነገር ግን ታቅማቸው በላይ እንደሆነባቸው በግልጽ እየታየ ነው ብለዋል። ፕሬዝዳንት ትራምፕ ትናንት ቀደም ብለው ወደ ሚኒሶታ ለፖለቲካ ስብሰባ ለመገኘት ሲጓዙ ሚኒያፖሊስ አውሮፕላን ጣቢያ ላይ ስለ ዲሞክራቶቹ ጉባኤ አንስተው አስተያየት ሰጥተዋል። የተቀዳ ንግግር ምንም የሚስብ ደስ የሚል ነገር የለውም አይደል በማለት ሲያፌዙ ደጋፊዎቻቸው ሆ ብለው ድጋፋቸውን ገልጸውላቸዋል። ሪፐብሊካን በሚቀጥለው ሳምንት ሰሜን ካሮላይና ቻርለት ከተማ ላይ አነስተኛ ስብሰባ አድርገው በተመሳሳይ መንገድ በርቀት ጉባኤያቸውን ያካሂዳሉ። ፕሬዝዳንቱ ከዋይት ሃውስ የፓርቲያቸውን እጩነት እንደሚቀበሉ ተገልጿል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይኖረናል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 12/2012 ዓመተ ምህረት ምሽት ፕሮግራም ነው።
ያለ ፍርድ ቤት እውቅና የሰጠ ሰው የሌለ በመሆኑ ምርመራው ደግሞ ራሱ ሂደት በመሆኑ የቀረበው ስሞታ በእውነት ለመናገር በዓለም አቀፍ አሰራርም በእኛ ባለን ነባራዊ ምስል ተቀባይነት ያለው አይደለም።
ከአሜሪካ ድምጽ ጋር ቆይታ ያደረኩት ምክትል ጠቅላይ አቃቤ ሕግ ፍቃዱ ጸጋን የሰማችኋቸው በሁለተኛው አጋማሽ ይዘናቸው እንመለሳለን። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሀዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን
ዘገባችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የዩናይትድ ስቴትስ ዲሞክራት ፓርቲ አባላት ትናንት ማታ በኢንተርኔት ላይ በጀመሩት የርቀት ወይም ቨርቹዋል ጉባኤ በፓርቲያቸው ውስጥ አንድነት እንዲኖር ተማጽነዋል። ጉባኤው በመጪው ህዳር ወር ድርጅቱን ወክሎ ለፕሬዝዳንትነት የሚወዳደረውን ሰው ይሰይማል። የቀድሞው ምክትል ፕሬዝዳንት ጆ ባይደንና አብሯቸው የሚወዳደሩት የካሊፎርኒያ ክፍለ ግዛትን የሚወክሉት ሴናተር ካሚላ ሃሪስ በያዝነው ሳምንት በሚካሄደው ጉባኤ ይሁንታን ያገኛሉ። የአሜሪካ ድምጽ ዘጋቢ ማይክ ሱላቨን ተናቀረውን ዘገባ አዳነች ፍስሐዬ አቀርባለች።
በሆሊውድዋ ኳርተር ኢቫ ሎንጋሪያ ባስተን አስተናጋጅነት የተጀመረው የዲሞክራቲክ ጉባኤ በኮሮና ቫይረስ ወረርሽኝ ምክንያት በአካል ተገናኝቶ በተለመደው ፈንጠዝያ ለማካሄድ ባለመቻሉ ነው በቴሌቪዥን አሸብርቆ የቀረበው። ሀገሪቱን ስለከፋፈለው ዘር ተኮር ውጥረት ንግግር ካደረጉት መካከል የዋሽንግተን ዲሲ ከንቲባ ሚሪየል ባውዘር ይገኙባቸዋል።
It was here that just weeks ago Americans donned face masks and safely and peacefully protested.
ከሳምንታት በፊት ነበር አሜሪካውያን የአፍና አፍንጫ መሸፈኛ ጭንብል አድርገው የጆርጅ ፍሎይድን ህልፈት በሰላማዊ መንገድ እዚህ ተቃውሞ ያካሄዱት።
አብዛኞቹ በትናንትናው ጉባኤ የተደረጉት ንግግሮች አስቀድመው የተቀረጹ ነበሩ። ቀዳማዊት እመቤት የነበሩት ሚሼል ኦባማ ንግግር አንዱ ነው።
I know Joe. He is a profoundly decent man guided by faith. He was a terrific vice president.
ጆን እንግጫውቃቸዋለሁ። በመንፈሳዊ እምነት የሚመሩ እጅግ መልካም ሰው ናቸው። ግሩም ምክትል ፕሬዝዳንት ነበሩ። ኢኮኖሚ እንዴት እንደሚያገግም፣ ዓለም አቀፍ ወረርሽኝን እንዴት መቆጣጠር እንደሚቻል ብሎም ሀገርን መምራት ያውቃሉ።
ዲሞክራቶች በሚያስተንት ለማሸነፍ በቨርመንቱ ሴኔተር በርኒ ሳንደርስ ዙሪያ የተሰባሰቡት ተራማጆች ድጋፍ የማግኘቱ ጉዳይ ወሳኝ ነው ተብሏል።
We're facing the worst public health crisis in 100 years and the worst economic collapse since the Great Depression.
በአንድ መቶ ዓመታት ጊዜ ውስጥ ያልታየ አይነት ዓለም አቀፍ ወረርሽኝ ገጥሞናል። በአገሪቱ ታሪክ ዘ ግሬት ዲፕሬሽን የሚል ስያሜ ካተረፈው አስከፊ የኢኮኖሚ ድቀት ወዲህ ያልገጠመን አይነት የኢኮኖሚ መደርመስ ተደቅኖብናል። ስር የሰደደ ዘረኝነትና የአየር ንብረት ለውጥ በዓለማችን ላይ የደቀነውን አደጋ እየተጋፈጥን ነው። በዚህ ላይ ደግሞ ለነዚህ ቀውሶች መፍትሄ የማግኘት ብቃት የሌላቸው ፕሬዝዳንት ነው ያሉን። ይባስ ብሎ ወደ ፍጹማይነት ጎዳና ያመሩን ነው።
ዲሞክራቶች የለዘብተኛ ሪፑብሊካውያንና የድርጅት አባላት ካልሆኑ ነፃ መራጮችን በጣም የተባለ ድጋፍ እያገኙ ናቸው። የቀድሞ የኦሃዮ አስተዳዳሪ ጆን ከሲች ባይደንን እንደሚደግፉ ተናግረዋል።
I'm a lifelong Republican, but that attachment holds second place to my responsibility to my country. That's why I've chosen to appear at this convention.
እኔ ህይወቴን ሙሉ ሪፐብሊካዊ ነኝ። ነገር ግን ለሀገሬ ካለኝ ኃላፊነት ስሜት አንጻር ሲታይ ከሪፐብሊካዊነት ጋር ያለኝን ትስስር በሁለተኛ ደረጃ ነው የማስቀምጠው። እዚህ ጉባኤ ላይ ለመገኘት የወሰንኩትም ለዚህ ነው።
ዩናይትድ ስቴትስ ውስጥ ጠቅላላ ምርጫ ሊካሄድ የቀረው ከሶስት ወራት ያነሰ ጊዜ ሲሆን ለሁለቱ ፓርቲዎች ተግዳሮት የሆነው በዓለም አቀፍ ወረርሽኙ መሀል መራጮችን የማነሳሳቱ ጉዳይ ነው።
አሜሪካ ድምጽ መስሌት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ጠቅላይ ሚኒስትር አብይ አህመድ በካቢኔያቸው አዲስ ሽግሽግና የሥራ ምድብ አደረጉ። የመከላከያ ሚኒስትሩ አቶ ለማ መገርሳ ተነሱ። የፌዴራል ጠቅላይ አቃቢ ሕግ አዳነች አቤቤ የአዲስ አበባ ምክትል ከንቲባ ሆነው ተሾሙ። በሌላ በኩል ሽግሽጉ ብዙ ሊደንቅና ሊያስገርም እንደማይገባ የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ መምህር ገለጹ። መለስካቸው አምሃ ዝርዝራለሁ።
በመንግስት መገናኛ ብዙሃን ዛሬ በተቀዳሚ ዜናነት በተደጋጋሚ ሲነገር እንደተሰማ ጠቅላይ ሚኒስትር አብይ አህመድ ለ11 ሰዎች አዳዲስ ሹመት ሰጥተዋል። የአዲስ አበባ ከተማ ምክትል ከንቲባ ሆነው ለሁለት ዓመታት ያህል ያገለገሉት ኢንጂነር ታከለ ኡማ የማዕድንና ነዳጅ ሚኒስትር ሆነው ሲሾሙ በእርሳቸው ስፍራ የፌዴራል ጠቅላይ አቃቤ ሕግ የነበሩት አቶ አዳነች አቤቤ ተተክተው የአዲስ አበባ ከተማ ምክትል ከንቲባ በመሆን ምክር ቤት አስቸኳይ ስብሰባ አድርጎ ቃለ መሐላ ፈጽሟቸዋል። የቀድሞው የመከላከያ ሚኒስትር አቶ ለማ ገርሳ ተነስተው ዶክተር ቀና ያደታ የሀገር መከላከያ ሚኒስትር ሆነዋል። ላለፉት ጥቂት ዓመታት ምክትል ጠቅላይ አቃቤ ሕግነት ሲያገለግሉ የቆዩት ዶክተር ጌዲዮን ጢሞቴዎስም ጠቅላይ አቃቤ ሕግ ሆነው ተሾመዋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ የነበሩት አቶ ንጉሱ ጥላሁን የስራ ዕድል ፈጠራ ኮሚሽን ኮሚሽነር ሆነዋል። ሌሎችም ሹመቶች ተመዝግበዋል። የዛሬውን የካቢኔ ሹመት በተመለከተ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነቶች መምህር ፕሮፌሰር ካሳሁን ብርሃኑን ጠይቄያቸው ነበር።
በተለያዩ ጊዜያት የስራ ድልድል ምደባ ሲካሄድ ነበር። በተደጋጋሚ ሲካሄድ ነበር። ሶስት አንዱ ነው። 2010 ጀምሮ በሽግግር ጊዜ ውስጥ ነው የምንገኘው። በነዚህ ጊዜያት ውስጥ ለሁሉም የኃላፊነት ቦታዎች የበለጠ ተስማሚ የሚሆኑ ሰዎችን በአንድ ምደባ፣ በሁለት ጊዜ ምደባ ተጋሎ ማጠናቀቅ የሚቻል አይመስልም። የታየ ለዚህ ቦታ እገሌ የበለጠ ይመጥናል እየተባለ የሚደረግ ነገር ነው። ተከታታይም ሌሎች ምደባዎች ሊደረጉ ይችላሉ፣ ወይም ተመሳሳይ እንደገና የሚመደብ ነገሮች ሊኖሩ ይችላሉ። እና
ግን እንደዚህ ቶሎ ቶሎ ማድረጉና መለያየቱ ለራሳቸው ለተሸዋሚዎቹ ስራ አያስቸግርም?
የኃላፊነት ስራን በቀጣይነት ለማካሄድ አንዳንድ ችግሮች ሊያጋጥሙ ይችላሉ። ነገር ግን ይሄ ይከተላል በሚል ደግሞ ለተወሰኑ የኃላፊነት ቦታዎች የበለጠ ይመጥናል የሚባሉ ሰዎች በታሰቡ ቁጥር ይህንን ማድረጉ ደግሞ ጥቅም ያለው ይመስል። ምክንያቱም ቶሎ ቶሎ ለዋወጣችሁ እንባላለን ብሎ የበለጠ ይመጥናል ይገባል የተባሉ ሰዎችን ደግሞ በኃላፊነት አለማስተማረት በጎ በጎ ያለውና ከዚ አንጻር ይህን ከጎንትተው የሚሻለው ማድረጉ ጠቃሚ ነው።
አሁን በእርሶ አስተሳሰብ፣ በእርሶ አስተያየት ከኃላፊነታቸው ተነስተው ወደ ሌላ ኃላፊነት ያስተዛወሩም አሉ። በእነዚህ ሰዎች ላይ ነገም እንደዚህ ሊደርስብኝ ይችላል የሚል የስሜት መረበሽ አይፈጥርም?
ሊፈጥር ይችላል፣ ግን መፍጠር የለበትም ነው የምለው። ምክንያቱም አሁን የተደረጉ አዲስ ምደባዎችን በምናይበት ጊዜ ገለል የመደረግ ነገር አላይም። ስለዚህ ይህንም ተከትሎ በኃላፊነት ላይ እስከቆዩበት ጊዜ ድረስ የሚጠበቅባቸውን ባለ አቅማቸው በሚቻለው ሁሉ ተግባራዊ ማድረግ ነው የሚጠበቁ። ለዚህ ያህል ጊዜ ምንም ነገር ለውጥ ሳይደረግ ትቆያላችሁ ተብሎ አይደለም።
በአንድ በኩል ስንመለከተው የጠቅላይ ሚኒስትሩን ስልጣን ፍጹም የሚያደርገው ይመስላል። እሳቸው በፈለጉ ጊዜ አንስተው በፈለጉ ጊዜ ደግሞ የሚተኩ በፈለጉ ጊዜ የሚያስቀምጡ አይነት ነገር ያስመስላል የሚሉም ሰዎች አሉ። ምን አስተያየት አለ እርሱ?
ከመጀመሪያ በተለይ የካቢኔ ኃላፊነቶችን በሚመለከት በፊትም ጀምሮ ይሄ ጠቅላይ ሚኒስትሩ ኃላፊነት ነው። ህዝብ ተወካዮች ምክር ቤት የተመረጡ ሰዎችን አቅርቦ ማጸደቅ ይጠበቃል። ይህ ከፊትም ጀምሮ ይሄ በጠቅላይ ሚኒስትሩ የኃላፊነት ስልጣን ስር የሚወርስ ጉዳይ ነው።
ስለዚህ የሚባለው የአምባገነንነት ወይም ደግሞ የፌደራል ቆራጭነት መንፈስ አይደለም። ይሄ
እንዲህ አይነት ነገር አለማድረግ ዴሞክራትም አያደርጋኝ አምባገነን አያደርጋኝ። መስፈርቱ ይሄ መሆን አለበት ብዬ አለ። በሚቻለውም ወጠን በኃላፊነት ስራ ላይ ምደባ ሲደረግ የሚመደቡበትን ተቋማት የስራ አፈጻጸም ላቆዳለ ደረጃ ያደርሱ ይችላሉ ተብለው የሚታሰቡ ሰዎች በቅሞና ታይተው ቢመደቡ ቀጣይነት ሊኖረው ይችላል። ይህ ስለተባለ ደግሞ ለምሳሌ ዛሬ ያልታዩ ጉዳዮች፣ ያልታዩ ሰዎች የተሻለ የስራ አፈጣጠም ያስመዘግባሉ ተብሎ በሚታሰብበት ጊዜ ይህን ከማድረግ እንዲተለክል ነገር መኖር ያለበት አይመስልም።
ጠቅላይ ሚኒስትሩ ይህንን ተግባር በመፈጸምና በመወሰን ኃላፊነትም ወቅቱም ስልጣኑም አላቸው ግን ህዝቡ በዚህ ረገድ ምን አይነት ተሳትፎ ማድረግ ይጠበቅበታል በቀጣም ሆነ በተዘዋዋሪ መንገድ
ህዝቡ በተቃዋሚዎች አማካኝነት አንዳንድ አስተያየቶችን ሊሰጥ ይችላል ለምሳሌ እገሌ ወይም እገሌ ከዚህ ቦታ ይውልቅ እዛ ቦታ ብትሆን የበለጠ ተዋጽኦ ያደርጋል ታደርጋል በላይ ደግሞ ከሚጭራሹ ለዚህ ደረጃ ላይ ያለ ኃላፊነት ይበቃል አይበቃል የሚሉ አስተያየቶች በተወካዮች እንግዲህ ተወካዮች የህዝብ እንደራሴዎች ናቸው በፓርላማ ውስጥ ያለ ማስተላለፍ ይቻላል። ሁሉም ከለጥ ነገር የሚል ይሄ ማለት ዝም ብሎ በሚደረግ አስተያየት ብቻ ተጋምስቶ የስራ ካሄድ የግድ በዛ ስር መውደቅ ማለት አይቻልም። ምክንያቱም ምን ይመስላል እገሌ ይመስላል ችላት አይመስልም ምስል ይችላል አንዱ ደግሞ ምንም አይመስል ይችላል በአንድ ጊዜ አስቸጋሪ ነው። በተቻለ መጠን ከተወዳጅ በኩል የሚደርጉ አስተያየቶች ከግምት ውስጥ ማስገባት ይቻላል። ሻንቱ የአይነት ነገሮችን ለማከናወን ኃላፊነቱ የጠቅላይ ሚኒስትር መርጦ ማጸደቁ
መለስካቸውና ለአሜሪካ ድምፅ ሬዲዮ ከአዲስ አበባ
መልስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በእስር ላይ የሚገኙት አቶ ጃዋር መሐመድ ጤንነት እየተሰማቸው እንዳልሆነ ለፍርድ ቤት መናገራቸውን ተከትሎ በአንዳንድ የኦሮሚያ አካባቢዎች በተቀሰቀሰ ተቃውሞ የሰዎች ሕይወት ማለፉን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ገለጹ። የኦሮሚያ ክልል ቃል አቀባይ የደረሰው የጉዳት መጠን እየተጣራ መሆኑንና ለሕዝብም ይፋ እንደሚደረግ አስታውቋል። የፌደራል ጠቅላይ አቃቤ ሕግ አቶ ጃዋር መሐመድን የግል ዶክተራቸው እንዳያቸው መነጋገራቸውን ጠቁሟል። ሙክታር ጀማል ስርስራለው።
ቪኦኤ ያነጋገራቸው የአወዳይ ከተማ ነዋሪ እንደሚሉት ለተቃውሞ መነሻ አቶ ጃዋር መሐመድ ህክምና እንዲፈቀድላቸው የሚጠይቅ ነበር።
ካልተጠበቀ በላይ ነው ሰው ላይ ጉዳት የደረሰው። ለመግለጽ እንኳን በጣም ቃላት ያጥረኛል። እኔ ሁሉ አንድ 8 ሰው ነው የተመታ ሰው ከ15 ሰው በላይ አልፎ አልፎ የሚሰማው ነው። በእርግጠኝነት ያየ ነው 8 ሰው ነው የሞተው። ማቹ 8 ሰው ነው የቆሰለው። ደግሞ በተጨባጭነት አሁን የምናውቀው 15 ሰው ነው። ግን ከዛ በላይ ነው ገጠሩላ ሰው በብዛት ተመቶ የሞተ ሰው ብዙ ነው።
ተመሳሳይ የተቃውሞ እንቅስቃሴዎች በባሌ ሮቤ፣ ዶዶላና ሻሸመኔ መደረጋቸው የተገለጸ ሲሆን ከሻሸመኔ ያነጋገርኳቸው ስማቸው እንዲጠቀስ የማይፈልጉ ሰው ተከታዩም ብለዋል።
በጃዋር ታሞ ነበር እንዳይታከም ደግሞ ተከለከለ በራሱ ዶክተር። በዛ ምክንያት ሰው እየተጨነቀ ነበርና በ12 የተጠራው ሰልፍና የገበያ አድማ ነበረ። እሱን ተከትሎ ጃዋር እንደዚህ ሆኖ እኛ ጥብረን እሱ ትርበት እየመጣ ነው በሚል እሱ በደላ አካባቢ ተነሳ። እዛ የተከታተለው ሰልፍና ተቃውሞ ሻሽመኔን ደረሰና ዝም በዛው መልኩ ተከታትሎ ነበር። ከአስር ሰዓት በኋላ ኦሮሚያ ፖሊሶች በተለይ ተፈጥነው የወጡት ሰውን እየገደሉ ነበር። በዚህ አጋጣሚ ሲያራ ሃይ ስኩል የሚያስተምር አንድ ተማሪ ጭንቅላቱ ላይ ተመቶ ወድቆ ሞተ። ሌላም ሁለት ሰው ሞቷል እና እዛ ሌሎቹ ደግሞ ተመቶ እስካሪ ገቡ በጣም ብዙ ናቸው። ሻሽመኔ ከተማ የሚሞተው ወደ 3 ሰው አጠቃላይ 6 ሰው እንደሞተ ነው የሰማ ነው።
ሻሸመኔ ላይ ደረሰ ስለተባለው ጉዳት ሆስፒታል ለማጣራት ጠየቅናቸው። የሻሸመኔ መልካ ኦዳ ሆስፒታል ዋና ስራ አስኪያጅ ዶክተር ቦኮና ጉታ በጥይት ቆስሎ የመጡ መኖራቸውን ነገር ግን ሞት አለማስተናገዳቸውን የሚገልጹት
ኩላንትና ኮራስ ፕሮግራሞች እንደደማ ወደ አፍራን ተንጠጋ ነው ተብሎ ነበር። አፍራንዱ እኛ ጋር ነው ተጠቅሙ ነበር። እኛ ጋር ነው ድሮት በህይወት ያለው ይልም ሰዎች ከተተኛ ደግሞ ሲገርንግሪ ነው ደረሰባቸው። ዘጠኝ መካከለኛ ጉዳት ምንድነው ነው ሁለቱም ህይወታቸው ደህና ነው። ደህና ሶስቱ ነበሩ። ዛሬ ትራንስ ዳያግኖስቲክ ስፔሻሊስት እንዲታዩ ሁለት ነው ወደ መጀመሪያ ተቀናዊ ሆስፒታል በግል ዶክተር ጉዳታ ሆስፒታል ነው ብላቸው።
የነዚህ ሰዎች ጉዳት በምን የደረሰ ነው ዶክተር?
በጥይት ነው በሌላ በዱላ በምናምን አላጋጠምንም። ሞቶም ይመጣል ግን እኛ ጋር ሞቶ የለም። ምንም መረጃ የለም።
በተለያዩ የኦሮሚያ አካባቢዎች የተፈጠረውን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ ጸረ ሰላሞች የጠሩት ሰልፍ አልተሳካም ብለዋል። አመጽጠሪዎቹ በክልሉ ሞት እና ውድመት እንዲከሰት ስለሚፈልጉ ነው ይህን ያደረጉት ሲሉ ኮንነዋል።
አጥቂዎች በህግ ይጠየቃሉ። ህግ የማስከበር ስራችንን በተጠናከረ ሁኔታ እንቀጥላለን። ገለን አስገድለን የፖለቲካ አጀንዳ አድርገን እንቀሳቀሳለን የሚሉትም ከዚህ መታቀብ አለባቸው። የህግ በላይነት የማስከበር ስራ ዳርታም ቢሆን ለማንም አንሰጥም ነው። ሞቴ የምትለው በኛ ደረጃ ሪፖርቱ የለም። ግጭት ተቀስቅሷል። አሁን ያንን ግጭት የቀሰቀሱት ራሳቸው ናቸው። የቀሰቀሱትም ያስቀሰቀሱትም እነሱ ናቸው። የህግ በላይነትን ለማስከበር ደግሞ የክልሉ ጸጥታ አካላት በተጠናከረ ሁኔታ ይሰራሉ። ይህንን ወደ ኋላ አንልም። በሰዎች ላይ መሰረት ላይ ጉዳት እንዳይደርስ የመከላከል ኃላፊነቱን የጸጥታ አካላት እንደሚወጣ እና እየተወጣ እንደሆነ ነው ያለን መረጃ የሚያሳየው። የቆሰሉም በንብረትም በሰዎች ላይ የደረሰውን ጉዳት አጣርተን ሪፖርት የምናደርግ ነው የሚሆነው።
የትላንትናው ችሎት ሳይካሄድ መቅረቱን የገለጹት ከአቶ ጃዋር መሐመድ ጠበቆች አንዱ የሆኑት አቶ ቱሊ ባይሳ ስለነበረው ጉዳይ ለቪኦኤ አስረድተዋል።
በግል ልታከማ ነው በጣም ወሳኝና ኢትዮጵያ በዓለም አቀፍ ደረጃ በተቀበለቻቸው ህጎች ላይ የተደነገጉ መብቶች ናቸው። ተጠርጣሪ ወይም አንድ ተከሳሽ ወይ ታሳሪ እኔ መንግስትን አልፈልግም በግል ተባለው ወጪውን እችላለሁ የግል ሐኪም አለኝ ካለ እንደውም ይህ እንደ መልካም ሁኔታ እንደ መልካም ድርጊት መቆጠር ነበረበት፣ መንግስትም ይህን መቀበል ነበረበት የሚል አመለካከት ነው ያለ ነው። ምክንያቱም ከመንግስትም ወጪ ይቀንሳል። ለታካሚውን ለፎይታ ነው የሚሰጠው፣ ካታ ነው የሚሰጠው እና ይህንን አካባቢ መቃወም አልነበረባቸው፣ ፍርድ ቤቱ ይህን በግልጽ ማዘዝ ነበረባቸው የሚል አመለካከት አለን። እንግዲህ እዚህ ላይ ዳኛው በግልጽ ይህን ስላላዘዙልን በዚህ ላይ ይግባኝ ለመጠየቅ እያሰብን ነው።
ስለ አቶ ጃዋር መሐመድ የጤና ሁኔታ ቪኦኤ ያነጋገራቸው የፌዴራል ምክትል ጠቅላይ አቃቢ ህግ አቶ ፍቃዱ ጸጋ የህክምና ሂደቱንም በተመለከተ መልስ ሰጥተዋል።
ችሎት መልስ እኔ ራሴ እና ምርመራውን የሚመራው ኮማንደር ሆነን አስቀርበን አናግረነዋል። በአንድ ሰዓት አካባቢ አብረን ቆመን ተወያይተናል። ለምን ህክምና በግል እንደሚል ህግ መጣስ ራሱ የሚያስጠይቅ መሆኑን አሁን ባለው አሰራር ደንቡ የሚፈቅደው ክሊኒክ እንዲታከም ነው። ከዛ በኋላ ሊፈር ከተባለ ወደዛ እንዲሄድ ነው። የሚሄድ ለምን እንዳስፈለገ ጠይቀነዋል። እዚህ ባለው ሰው አልታከም የሚል ነገር አንስቷል። መጨረሻ ላይ ሽበቃ ብዙብ ከሆነ እንግዲያው የግላችንን እንጥራለ ብለን ጠየቅነው። አሁን ስልኩ የሚፈል ስልክን ያላቀውም ነገ ጠዋት አለ። እኛ የተረዳነው ነገር አለ አጣዳፊ ህክምና የሚያስፈልገው ሆነ ገጥሞት ቢሆን ኖሮ ለሚለጠዋት የሚባልበት ምክንያት የለም። መልዕክቱ ሌላ ነው። አመፅ በጠንቀሻ እንዲ ነው በችሎት ላይ በቤተሰብ በኩል እንዲወራ ተደርጎ እዚህ ማነሳሳት ተረስቻለሁ እንዲ የማስበያ ነው ብለን የወሰድነው እና ከዚህ የተለየ ትርጉም ልሰጠው አልቻልኩም። በእኔ በኩል እውነት ለመናገር
ሰሞኑን 12/12/12 የተሰኘ ተቃውሞ ሰልፍ በማህበራዊ ሚዲያ ሲጠራ መቆየቱን ተከትሎ የፌዴራል ፖሊስና ኦሮሚያ ክልል ፖሊስ ኮሚሽን ሰልፉ ህገወጥ ስለሆነ ዜጎች እንዳይሳተፉ በትላንትናው ዕለት መግለጫ ማውጣቱ ይታወቃል። የፌዴራል ጠቅላይ አቃቤ ህግ ትናንት ባወጣው መግለጫ የፍርድ ቤቱ ምስክሮችን የመስማት ሂደት የተቋረጠበት ሁኔታ ተችቷል። እነ አቶ ጃዋር መሐመድ በከባድ ወንጀል ተጠርጥረው በህግ ቁጥጥር ስር እንደመሆናቸው ጤናቸው ለመጠበቅ ባለው አሰራር አስፈላጊውን የጤና ክትትል እና አገልግሎት የሚያገኙ መሆኑንም ጠቅላይ አቃቤ ህግ አመልክቷል። ጤናቸውም በመልካም ሁኔታ ላይ ይገኛልም ብሏል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ሙክታርን ያደረሰን ዘገባ እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በደቡብ ክልል ደቡብ ኦሞ ዞን የኦሞ ወንዝ መጥለቅለቅን ተከትሎ በዳሰነች ወረዳ 15000 ዜጎች መፈናቀላቸውን የዞኑ የመንግስት ኮሙኒኬሽን ጉዳዮች ኃላፊ አቶ መላኩ ለማ ተናገሩ። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋሩማ ድጋፍ መሰጠት መጀመሩን ገልጸዋል። ዮናታን ዘብዲዮስ ዝርዝር ዘገባ አለው።
በደቡብ ክልል ደቡብ ኦሞ ዞን ዳስነች ወረዳ ከ15000 በላይ ዜጎች የኦሞ ወንዝ ተከትሎ በተፈጠረ መጥለቅለቅ መፈናቀላቸውን የደቡብ ኦሞ ዞን የመንግስት ኮሙኒኬሽን ጉዳዮች መምሪያ ኃላፊ አቶ መላኩ ለማ በስልክ ለቪኦኤ ተናግሯል።
ከዚህ ጋር ተያይዞ በዳሰነች ወረዳ ወደ 40 ቀበሌያት አሉ። 28ቱ ቀበሌያት በኦሞ ውሃ ዙሪያ ስር ያሉ በመሆናቸው በእነኛ አካባቢ ላይ ጉዳት አድርሷል። በአካባቢው ያሉ ማህበረሰቦችን ቀደም ብሎ ከጊቤ ሶስት ኃይል ማመንጫ በተሰጠን መረጃ መሰረት አርብቶ አደሩን ከቀየው ያስወጣን ባለንበት ወቅት ላይ ነው ጎርፉ የተከሰተው። በአሁኑ ሰዓት 15,985 ቤተሰቦች ተፈናቅለዋል። እነኚህ የተፈናቀሉ ማህበረሰቦችን ወደ አንድ አካባቢ እያሰፈርን ነው ያለነው።
ከተፈናቀሉ 15,000 ዜጎች በተጨማሪ በርካታ የቤት እንስሳቶች መጎዳታቸውን ገልጠው ማህበራዊ ተቋማትን መውደማቸውን ጠቅሰዋል።
ያን ተከትሎ ከ97,000 በላይ እንስሳት አውጥተናል። ከዛ ውስጥ ወደ 20,000 የሚጠጉ አጥቢ እንስሳት መሆናቸውን ለይተናል። እነኚህ አጥቢ እንስሳቶች አጣኝ የመኖ አቅርቦት ካላደረሰን በቀጣይ ለሞት የሚዳረጉበት ሁኔታዎች እንዳሉ ነው እያየን ያለ ነው። ከዛ ጋርም ተያይዞ በአካባቢው ላይ ጎርፉ ባስከተለ ጉዳት 873.5 ሄክታር ማሽላ፣ በቆሎ፣ የሙዝ እርሻዎች ወድመዋል። 15 ትምህርት ቤቶች ከጥቅም ውጭ ሆነዋል። 3 ጤና ኬላ፣ 2 የእንስሳት ተቋም፣ ሌሎችም ተቋማት በአካባቢው ላይ ያሉ ተቋማቶች በውሃው ወደሙበት ነው ያለው።
የነፍስ አድን ስራዎች የተሰሩ መሆናቸውን ተናግረው ተያያዥ ስጋትም መፈጠሩን አቶ መላኩ ገልጠዋል።
በደሴት ውስጥ ተከልለው ያሉት በቀጣይ የማውጣት ስራዎች የተሰሩ ነው። አንዳንዱ አሁን የወጣ ያለበት ሁኔታዎችም አሉ። ከክልል ሞተር ጀልባ መጥቶ ነበር። በዛም ተጠቅመን የማውጣት ስራዎች የተሰሩ ነው። ቀጣይ ሊከሰት ይችላል የምንሰጋው እኚህ ሰዎች ከሚኖርበት ቀይ ስናወጣ ድንበር አካባቢም ከመሆኑ አኳያ ከቱርካን አካባቢ ግጭቶች ሊነሳ ይችላል። የከፍቶች መዘራረፍ የተለመደ ነገሮች ናቸው። በዚህ በአስተዳደር መሀል ላይ ይህም ሊከሰት ይችላል። ይህንን ምቹ አጋጣሚ ተጠቅሞ በሚል የወረዳው መንግስት፣ የዞን መንግስት በዚህ ዙሪያ ላይ ርብርብ እየተደረገ ነው ያለው። የሄሊኮፕተር ጥያቄ አቅርበናል። ጀልባ ልንደርስባቸው የማንችላቸው አካባቢዎች ላይ በሄሊኮፕተር ካግዘን እናወጣለን የሚል ሳቢዎች ስለነበሩ ከሚመጣው መረጃዎችም አኳያ የተለያዩ አካባቢ ሰዎች አሉ። እንዳሁን በዳሰነች ወደ 16 ደሴቶች አሉ ውሃ የተከበቡ። እነኚህ ደሴቶች ውስጥ አካባቢ የቀሩ ሰዎች፣ ማህበረሰቦች አሉ የሚል መረጃዎች በመምጣታቸው እነኛ መረጃ ተከትሎ ክልል ያቀረብንበት ሁኔታ ነበረው። ሄሊኮፕተር ግን በመጣው ጀልባም ታግዘን የተለያዩ ጥረቶችን አክለን የማውጣት ስራዎች እየተሰራ ነው ያለው።
ግብጽ ውስጥ የኢትዮጵያ ኤሌክትሪክ ኃይል ማመንጫ ፕሮጀክት ቅድመ ማስጠንቀቂያ ሰጥቶ እያለ ለምን ስጋት ያለባቸውን አካባቢዎች ለይታችሁ ቀድማችሁ አርብቶ አደሮችን ሌላ ቦታ አላሰፈራችሁም ተብሎ ለቀረበላቸው ጥያቄ አቶ መላኩ የሚከተለውን ተናግሯል።
አሁን አደጋ ያደረሰ ያለው የግቤ 3 ውሃ መለጠጥ ነው። ግቤ 3 ኃይል ማመንጫ ፕሮጀክት ከተገነባ እና ውሃ መያዝ ከጀመረበት ጊዜ ጀምሮ በደቡብ ኦሞ የኦሞ ወንዝ ሞልቶ ከሱ ጋር አድርሶ አቅም በዚህ አመት ግን ከፍተኛ የሆነ እንደ ሀገርም ዝናብ በመኖሩ የግቤ ኃይል ማመንጫ ውሃ በመያዙ እንደሚለቁ ቅድመ ማስጠንቀቂያ መጥተው እዚህ በአካባቢው ሙሌት ስላለ እንለቃለን የሚል ነገር ተነግሮን ነበር። ከዛ ጊዜ ጀምሮ ቅርብ የተደረጉ ነው። አርብቶ አደሩን ለማውጣት የተሞከረ ነው። እዚህ ላይ ላለማውጣት ፍላጎት ኖሮን የዘገየንበት አግባብ ሳይሆን ጥረቶች እየተደረጉ ባለበት ሂደት ላይ ነው ውሃው የተለቀቀው።
የደቡብ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋሩማ እንዳሉት አስቸኳይ ሰብአዊ ድጋፍ ለማድረግ ጥረት ተጀምሯል። ከነበሩበት ተነስተው ወደ ደረቅ አካባቢ እንዲሰፍሩ የተደረጉ በሺዎች የሚቆጠሩ እንስሳትን በመኖ ጥረት እንዳይጎዱም ከእንስሳትና አሳ ሀብት ቢሮ ጋር በመነጋገር መኖ ለማቅረብ የተሰራ መሆኑንም አቶ ጋንታ ተናግረዋል።
እየተጓጓዘ ነው እየደረሰ ነው ያለው። የት የት እንስሳት ግጦሽ መጣት ይችላል የምለውን የእንስሳት ቢሮ ሀመር እንዲሁም ደግሞ ከእኛ ጋር ተማካባቢ መኖ ያለበት ግጦሹ መሰማራት በችሉበትን ኤሪያ ርይተው ከወረዳ አመራሮች ጋር ሁሉ ተነጋግረው ወደዛ ስምሪት እያደረግ ነው። ከዛ ውጭ ግን እነዚህ አጥቢ አላቢ ላሞች እና ጥጃዎች በመኖ ችግር ሊጎዱ ይችላል የምለውን ነገር ለይተን አሁን በዛው አካባቢ ያለምን ነው በአስቸኳይ እንስሳት ቢሮ ለማቅረብ
ከምግብ በተጨማሪ ንጹህ የመጠጥ ውሃ አቅርቦትን ችግር ለመቅረፍ እንቅስቃሴ መጀመሩና በሰፈሩበት ወረርሽኝ ተከስቶ የከፋ ችግር እንዳይፈጠር የጤና አገልግሎት ዝግጁ መሆኑን ገልጠዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። የፌደራል ጠቅላይ አቃቤ ሕግ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች ከሰሞኑ ያወጣውን በቁጥጥር ስር የሚገኙ ፖለቲከኞችና ጋዜጠኞችን የሚመለከት መግለጫ የሀገሪቱን የፍትህ ስርዓት ጠንቅቆ ባለማወቅ የተሰጠና የተቻኮለ መሆኑን ጠቆሙ። ከአሜሪካ ድምጽ ጋር ቆይታ ያደረጉት ምክትል ጠቅላይ አቃቤ ሕግ ፈቃዱ ጸጋ በሪፖርቱ ላይ ለተነሱ ነጥቦች ምላሽ ሰጥተዋል። በስልክ ያገኛቸው ባልደረባችን ሀብታሙ ስዩም አስቀድሞ የጠየቃቸው ጥያቄ መግለጫው ኢትዮጵያ የተቃዋሚ ፓርቲ አባላትና ጋዜጠኞችን ካለ ክስ ለተራዘመ ጊዜ እያሰረች ነው ሲል ወቅሷል የሚል ነው። እንደ ድርጅቱ መግለጫ ከሆነ ግለሰቦቹ በእስር ላይ የሚገኙት ከሰኔ ወር ጀምሮ ነው። የዚህ ምክንያቱ ምንድነው የሚል ነው። ምክትል ጠቅላይ አቃቤ ሕግ ፈቃዱ ጸጋ ይቀጥላሉ።
የመጀመሪያ ነገር ጆሮ ራሷን የተጠረጠሩበት ወንጀል የተፈጸመው ያው ተወቃለ ሰኔ ላይ ነው። ምርመራ እየሰራን ነው። ምርመራ ተሰራ ሂደት ነው ምርመራ። በአንድ ጊዜ ፍርድ ቤት የምትሄድበት አይደለም። ክስ የሚሉት ትራያሉ ነው። የፍርድ ቤት ላይ የሚካሄደውን የክርክሩን የመጨረሻውን ከሆነ እዛ ደረጃ ላይ ለመድረስ መርመረህ ማስረጃ ማቅረብ በማስረጃ አስደግፈ መሆን አለበት እና ይሄ ለኢትዮጵያ ብቻ እንግዳ የሆነ አይደለም። በወንጀል ድርጊት ውስጥ በየትኛውም ዓለም ላይ ወንጀል ከመፈጸሙ በፊት በመረጃ ባለሙያ በደረጃ ክትትል ካለ የሚኖር ማስረጃ ይባል ማስቆም ከቻልክ ታስቆማለህ። ወንጀሉ ከተፈጸመ ደግሞ ከተፈጸመ በኋላ ምርመራው ትቀጥላለህ። አንዳንድ ጊዜ ደግሞ ከመነሻው ምንም አይነት መረጃ ሳይኖር ወንጀሉ ከተፈጸመ በኋላ በምርመራ ስለ ወንጀሉ አስተጣጥምና ስለ ወንጀል ፈጻሚዎቹ በምርመራ ሂደት የምትደርስበት ይኖራል እና በየትኛውም መንገድ ቢሆን ወንጀል ከተፈጸመ በኋላ ክስ ከማቅረቡ በፊት የወንጀል ምርመራ ሂደት አለው። ስለዚህ እኛ የተቋም የአርቲስት አጫሉ ሁንዴሳን ግድያ ተከትሎ የተፈጸሙ ወንጀሎችን እያጣራን ነው። ወንጀሎቹን የምናጣራ ፋይሎችን ቁጥጥር ስር አውለን ፍርድ ቤት እንዲያውቁ አድርገን ባለን የወንጀለኛ መቅጫ ስነ ስርዓት ህግ ቁጥር ምርመራችን የደረሰበትን ሂደት ፍርድ ቤት እያሳወቅን ፍርድ ቤትም ምርመራው በዚህ ደረጃ መድረሱ ልክ ነው መብት አክብሯል ቀጥሉ እያለ ነው እና የቀረበው ስሞታ ወይም ደግሞ የቀረበው ክስ ብንለው አንደኛ ያለንን ህግ ያላገናዘበ በህግ ነው እየተመራ ያለ ነው። ህጋችን ተጠርጣሪዎች ይዞ መመርመርን ይፈቅዳል። ሁለተኛ የተጫቆለም ነው። እናንተም በተለያየ መንገድ እንደምታውቁት ትላልቅ ምርመራዎችን አጨንን አጠናቀን ፕሪትራያል የሚባለውን እንደ ቅድመ ቀዳሚ ምርመራ ማሰጣት ሂደት ጀምረናል። ይሄ ግር ፍትህ ስርዓት አስተዳደራችን እንዲያደ በዚህ ደረጃ በተፋጠነ ሁኔታ የተሰራ ምርመራ የለም። እዚህ ደረጃ ላይ የደረሰ የለም። ቅሬታዎች በመንግስት ላይ አስሮ ረዥም ጊዜ ምርመራ ይመረምራሉ። ምርመራ ደግሞ ራሱ ሂደት በመሆኑ የቀረበው ስሞታ በወረድ ለመናገር ባለመቀፍ አሰራርም በእኛ ባለን ነባራዊ ሁኔታ ተቀባይነት ያለው አይደለም።
አቶ ፍቃዱ፣ ሌላኛው ደግሞ ተቋሙ የታሳሪዎችን ቤተሰቦችና ጠበቆችን ጠይቄ እንደተረዳሁት የምርመራ ሂደቱም ፍትሃዊ አሰራርን የጣሰ ነው ይላል። ለዚህ ከሚያቀርባቸው ማሳያዎች መካከል አንዱ በርካታ ታሳሪዎች ከቤተሰቦቻቸውና ጠበቆቻቸው ጋር እንዳይገናኙ ተደርጓል የሚል ነው። ከተያዙ ወር ያለፋቸው በርካታ የኦነግ አባላት ዛሬም ድረስ የት እንዳሉ አለመታወቁን ይጠቅሳል። አቶ ለሚቤኛ ዳዊት አብደታ የተባሉ አባላት መግለጫው እስከተጠናቀረበት ድረስ ከቤተሰቦቻቸውም ሆነ ከጠበቆቻቸው ጋር አልተገናኙም ይላል።
አሁን የሚባለው ቅሬታ ካለ እውነት ለመናገር ጠበቆቹ ቢሆኑ እንደ ተቋም ይህ ምርመራ ሱፐርቫይዝ እንደሚያደርገው ለብሔራዊ ጠቅላይ አቃቤ ቢያቀርቡ እኛም የምንጠጣጥመ ሲኖራ ምረትም ከሆነ ደግሞ እርምጃ እንወስዳለን። ነገር ግን አንድ መታወቅ ያለበት ያለንበት በኮቪድ ወረርሽኝ ምክንያት የአስቸኳይ ጊዜ አዋጅ የታወጀበት ጊዜ ነው። አስቸኳይ ጊዜ አዋጅ የትኛው ዓለም ላይ መብትን ይገድባል? የተወሰኑ መብቶች ይገደባሉ፣ ብዙዎቹ መብቶች ይገደባሉ። እንደውም የማይገደቡ መብቶች ጥቂቶች ናቸው፣ በዓለም አቀፍ የሰብአዊ ኮንቬንሽኖች ጭምር ማለት ነው። ይህም ሆኖ ጠበቃ የማግኘት መብት አልተገደበም። ጠበቃ ማግኘት መብት ነው በአስቸኳይ ጊዜ አዋጅ ውስጥ። ኮቪድ ወረርሽኝ የሚያሰጋ ቢሆንም ሁለት መብቶችን እኩል ማስኬድ ስላለብን፣ አንደኛ በበሽታው መያዝ የለባቸውም በቁጥጥር ስር ያሉ ሰዎች፣ ሁለተኛ የተጠረጠረ ሰው ደግሞ ራሱን መከላከል አለበት፣ መብቱ መከበር አለበት እና ሁለት ጎን ለጎን ያሉ መብቶች ስለሆኑ እነዚህ መብቶችን ለማስከበር ምን እየተደረገ ነው ማለት ጥረት እያደረግን ነው በእኛ በኩል ማለት ነው። ቤተሰብን በተመለከተ ግን ሊሚቴሽን ተደርጓል። በአስቸኳይ ጊዜ አዋጁም ቢሆን ቤተሰብ ንክኪ እንዳይመጣ የቤተሰብ ንክኪ በበዛ ቁጥር ተጠርጣሪዎች ላይ የኮቪድ ራሱ የሚያመጣው ነገር ስላለው ማለት ነው። ቅድም አይደለም በጣም እንዲቆጠብ ለማድረግ ተሞክሯል። በዛም ውስጥ ሆኖ ግን ከርቀት እንዲያይባቸው እንዲመለከቷቸው ለማድረግ ተሞክሯል። እየላላም እየሄደ ነው። ባየው አሁን ኮቪዱ በአዲስ አኗኗር እንቋቋሙ ካልሆነ በስተቀር እስከ ዘለቄታው መብት ገድብ ማስገብበት ነው የሚለው አረዳድ ሁሉም ጋር እየመጣ ስለሆነ የተወሰኑ መላላቶች ለማድረግ ተሞክሯል። አሁንም ጠበቃ ያላገኘ ተጠርጣሪ ካለ መንግስታዊ ማቆም ሂደቱን ተጠቅሞ ወይ በፍርድ ቤት ወይ በእንት ማስገበጭ ባየው የት እንዳለ አናውቅም የሚሉ ጠበቆች እኮ ሀብታሙ በሚዲያ ላይ ከማውራት ህግ አለ ነው አካል ነጻ ማውጣት ሀቢየስ ኮርፐስ የሚባል መብት አለ በህጋችን ላይ። ከሱ እኮ የት ነው ያለው ይምጣ ማለት ይቻላል። ያኔ ፍርድ ቤት ትእዛዝ ከአርባ ስምንት ሰዓት በላይ ሰው ማቆየት አይቻልም። በየትኛውም ሁኔታ ፍርድ ቤት ይቆይ ዋስትና ወይ ከልከልክ ሲመስረት ወይ ታሰር ብሎ ፍርድ ቤት መወሰድ አለበት። ከዛ ውጭ
አካልን ነፃ ማውጣት መቻል ህግ ያስቀመጠ እስቲ ይሄንን ያደረገ ሰው ይኑር ለፖለቲካ ፍጆታ አይደለም ተከብራይ በኋላ ያለበትና ጥያቄው ግን አሁን የተገደበ መብት ስላለ ሳይሆን የተፈጸመን ወንጀል ከብሔር ከፖለቲካ ጋር አገናኝቶ እንዴት በሰበስ ወንጀል እንዳይመረመር ብሎም ክስ እንዳይመሰረት በተለያየ መንገድ ግፊት ለመስጠት ነው ሙከራ እየተደረገ ያለው። እኔ ይሄን ነው እየተረዳሁ ያለው።
ኮቪድ-19 ጋር በተገናኘ ካነሱት አይቀር በቁጥጥር ስር የሚገኙት ግለሰቦች ለኮቪድ-19 በሚያጋልጥ ሁኔታ ነው የሚገኙት ወይም የታሰሩት ሲል ድርጅቱ አንስቷል። በዚህ ምክንያትም ኬንያዊው ያሲን ጁማ የኦፌኮ አቶ ደጀኔ ጣፋ ለበሽታው ተጋልጠዋልም ይላል። መግለጫው ከወጣ በኋላም አቶ ጁዋር መሐመድን ጨምሮ አያያዝ ጋር በተገናኘ የጤና እክል እየገጠመን ነው የሚሉ ሬታዎች መስማታቸው ይታያል።
ነው ከመጨረሻው ለማንሳት ያ ተጫዋች ማይመረ ጤንነት ታያዝ ጋር ነው ቢላ ቢታችሁት ላይ ምን ይነበርኩ አላቀረበም ጣም የሚያለው ለታከብ የሚያገኘው ነው ጥያቄው መግለጥ የሚያከመኝ በመንግስት አሰራር መሰረት ማረጋ ቤት ባለው ክሊኒክ ብሎም ቦስተር ሪሰርች ተደርጋ ለታከብም ነው እንጂ ባያያዝ ምክንያት የሚል አይደለም ጥያቄው ማነሳው ስለሆነ ውጪም ብትሆን ገነጣ ሆነ ቁጥጥር ስርም ስትሆን በተፈጥሮ የሚመጡ ህመሞች አሉና ከዛ በተለየ ባያያዝ ምክንያት ስለመሆኑ አላቀረቡም። አብይቷም አልቀረበም ወለተ መናገር በጠበቆችን በራሱ ጋር ተወጃርን በኩል ኮቪድ ሁነት ነው የተወሰኑ ተጠርጣሪዎቻችን ላይ እየተገኘ ነው። ነገር ግን እንዳገ መስር ማፈር ምን ሞክረው በቻል ነው ያለንን ሁሉ አድርገናል። አዲስ አበባ ፖሊስ ኮሚሽን ነው አንዳንድ አብዙ ተጠርጣሪዎች አሉት። በተቻለ መጠን በወቅታዊነት አንዳንድ ቦታ ትምህርት ቤቶች ጭምር እየተጠቀመን አራርቀን ለማያስ ተሞክሯልና ያም ሆኖ ነው ይሄ ነገር እየመጣ ያለው ይታወቃል። በየትኛውም ጥንቃቄ ውስጥ ያሉ ሰዎች በዓለም አቀፍ ደረጃ ምናልባት ኮቪድ እዚህ ቦታ ሊመጣ ይችላል ወይ ብለህ በማስተለው ቦታ ትላልቅ የመንግስት ስልጣን ያለው እንደ ጠቅላይ ሚኒስትሮች የተለያዩ ቦታዎች ተይዘዋል እና የአያያዝ ጉድለት ብቻ ነው የምትለው አይደለም ይታወቃል። እንደው ለማብዛት ካልተፈለገ ክሱን ማለቴ ነው። ስለዚህ እንደ መንግስት በተቻለ መጠን ኮቪድ መከላከያ ማስተሪያዎች ይቀርብላቸዋል። ከማስክ ጀምሮ ሳኒታይዘሮች በተቻለ መጠን ዘርዘር ባለ ቦታ እንዲቀርቡ እንዲያዙ የተደረገ ነው። የተያዙ ሰዎችንም ደግሞ በተለየ በጀት የተመጣጠነ ምግብ ፈሳሾች ለዚህ ወረርሽኝ እንዲጠቅማሉ የተባሉ አመጋገቦች እና ፈሳሽ አወሳሰዶች እንዲያደርጉ እየተሞከረ ነው እና አያያዛችንን ብንምን ብንጠነቀቅ የተወሰኑ ሰዎች ይዟቸዋል ተከስቷል። አንዳንዶቹ ለምሳሌ እነ ደጀኔ ጣፋ ገና ሲገቡ ተመርምረው ነው የተገኘባቸው። ስለዚህ ወይ ተይዞ ይመጣል ወይዛ ካለ ከመጣ በኋላ በተያየ መንገድ ባይዘን እንቅስቃሴ ያለው ተጠርጣሪ ሲሆን ማረሚያ ቤት ስትወር እዛው ነው ባለፈው ለረጅም ጊዜ በፍጹም ንግድ ውጭ ሆኖ እንዲቆይ የተደረገው። ተጠርጣሪ ግን አያያዙን ብትጠነቀቅ ፍርድ ቤት ይሄዳል ይዞት ይሄዳል ፖሊስ ነው ይዞት የሚሄደው ያ ውጭ ያለ ሰው ነው ይዞት የሚሄድ ይንቀሳቀሳል ማለት ነው እና ከየት ይዞት ይመጣ እንደሚችል በማታውቀው መንገድ ይመጣል። እኛ ግን እንደ ሀገር እንደ ጠቅላይ ካቢኔቱ ፖሊስም ይሄን ሰዎች እንደሚያስተዳድረው አካል ባለው ሪሶርስ ብቻ ተሞክሯል።
ሌላው ጉዳይ በፍርድ ቤት የተሰጠን ትዕዛዝ አለመፈጸምን ይመለከታል። ፍርድ ቤት በዋስትና እንዲለቀቁ የፈቀደላቸውን ግለሰቦች ፖሊስ ግን በራሱ ስልጣን በእስር ያቆያል የሚለው ቀስ አቀርቧል። ላብነት የተጠቀሰው በቁጥጥር ስር ከዋሉት አቶ በሪሁ ተወልደን ጨምሮ ሶስት የህዋት ባለስልጣናት ፍርድ ቤት በዋስ እንዲለቀቁ ፈቅዶ ቀረበው አቤቱታም ይሄንኑ የሚያጠናክር ሆኖ ሳለ ፖሊስ ግን ሊፈታቸው አልቻለም ይላል።
ታዲያ የመጀመሪያ ፍርድ ቤት ዋስትና ሲፈቅድ ከፍተኛ ፍርድ ቤት ይግባኝ መጠየቅ ሁለታችን መብታለን። እነሱ ሲከለከሉ እኛም ሲፈቀድ መርማሪው አካል ማለት ነው ለሁለቱም አካል ይግባኝ መብት ይሆናል። ሁሉ ጊዜ የፍርድ ቤት የመጨረሻው ውሳኔ ላይ ይግባኝ ተጠይቃለ። ይግባኝ ተጠይቅ ታሳግዳል። ይግባኝ እስከተጠይቅ ናቹራሊ አንድ ቀን አለው ሊሆን ይችላል። ለምሳሌ አልባስ በዛ ጉዳይ ላይ ማለት ነው። አሁን መረዳት ያለብን የፍትህ ስርዓቱ የመጀመሪያ ፍርድ ቤት ያዘዘውን በዛ ላይ ቅር ተሰኝቶ ተጠርጣሪውም መርማሪው አካል ይግባኝ መጠየቅ መብታለ። መጀመሪያ ፍርድ ቤት ዋስትና ለቀቃቸው መርማሪው አካል ይግባኝ ጠየቀ። ከዛ በኋላ አዲስ ፋክት አግኝተናል ካሉ በኋላ በዛኛው በድሮ ከተለቀቁ የፌደራል ፖሊስ ምርመራ እያጣራባቸው ነው የሚል በራሴ በኩል እኔም እንዲሁ ሰምቼ ማጣራት ሙከራ አድርገናል። በዚህ መሀል የቆዩት ያልዋስትና የቆዩት ያለማ የትኛውም ፍርድ ቤት እውቅና የቆዩት ቀናት አለ። ይህም ባደረገው አካል ላይ ተገቢውን እርምጃ መውሰዱ እንደተጠበቀ ሆኖ በወቅቱ የተፈጸመው ህጉ ስለሚፈቅድ የፌደራል ፖሊስ ስልጣን ስለሚወርድ ተጨማሪ ከዛም ከመጀመሪያው ከተጠረጠሩበት ጉዳይ የተለየ ነገር ስለመጣ ይዘነዋል የሚል ሪፖርት ነው ያለው። እንደ ትግራይ አቃቢ ህግ መዝገቡን እንመረምራለን እናየዋለን። አይኔም አንዳንዱን በሜዲያ ላይ እየሰምቼም ጭምር አሁን የወጣውንም ሪፖርት አይተን ጭምር ስለሆነ ጥያቄ ማድረግ የጀመር ነው። መዝገቦቹን ካየሁት ውስጥ ግን በይግባኝ ቆይታቸው በስተቀር ከዛ በኋላም የመጀመሪያ ፍርድ ቤት ውሳኔ ተከብሮ ዋስትናቸው ተፈቅዶ ተለቀው በሌላ በፍርድ ቤት መያዣ ትእዛዝ ባይዘ ፖሊስም ብሎም አይደለም በሌላ የፍርድ ቤት መያዣ ትእዛዝ ከመያዛቸው በስተቀር የተፈጸመ የህግ ክፍተት የለም። ፍርድ ቤቱ ቅና የሰራነው ነገር ህጋዊ ነው። ሁልጊዜ
ጨረሻ አንድ ጥያቄ የጋዜጠኞችን እስር ይመለከታል። አምስት ጋዜጠኞች ለእስር ተዳርገዋል። ኢትዮጵያ ወስሮ ደምትታወቅበት የጋዜጠኞች እስርና መስተዳደር እየተመለሰች ይሁን የሚል ስጋትም አይሏል። በርግጥ ጋዜጠኞቹ ሙያዊ ኃላፊነታቸውን ከመወጣት አልፈው በወንጀል ለመጠርጠር የሚያበቃ ጥፋት አጥፍተዋል ብለው ተቃውሞ ያምናሉ። በምን ሁኔታ ነው የነሱስ ጉዳይ እየታያለው? ያሲን ጁማ የኬንያው እንዲሁም ደግሞ የአስራት ጋዜጠኞች የሆኑት በላይ ማናየና
የኬንያውን በተመለከተ ትናንትና በተጠይቄ ምላሽ ለመስጠት ሞክሬያለሁ። ሲጀመር ጋዜጠኛ ነው የሚለውን እኛ እናቀውም ባይዞ የእኛን የምርመራ ፕሮፋይል መቼ ብታየው እሱ ራሱ የሰጠው ቃል የአይቲ ባለሙያ ነኝ ብሎ ነው የሰጠን ቃሉ። ጠርጥረን የያዝነው አቶ ጀዋር ቤት ፍተሻ ስናደርግ ከህጋዊ ፈቃድ ውጭ ያስገባቸው የቴሌኮም እቃዎች መኖራቸው፣ የሚሰጣቸው የቴሌኮም አገልግሎቶች መኖራቸው በመጠርጠሩ ከዛ ጋር ይህን ድጋፍ እያደረገ ያለው ሰው ነው ብለን ነው። የአይቲ ባለሙያ ነኝ ብሎም ስለሆነ አንድም ለእኛ ቃሉ የሰጠው እኔ ከሚዲያ ላይ ነው ጋዜጠኛ ነው የሚለውን የሰማሁት። እንደማንኛውም ቃሉን ሸጥ በነፃነት በራሱ ፈቃድ ጋዜጠኛ ነኝ የሚል ያላነሳው። ሁለተኛ እዚህ ሀገር ውስጥ ገብቶ የብሮድካስቲንግ ስራ የመስራት ፈቃድ አልተሰጠውም ከሚመለከተውም አካል ወይ ደግሞ የኮረስፖንደንስ ፈቃድም የለውም ይበን ማለት ነው ይህን ስራ ለመስራት። ስለዚህ በጋዜጠኝነት የምናውቀው ሰው አይደለም። የጠረጠርነው በጋዜጠኝነት ጋር በተገናኘ አይደል። ስራትም በተመለከተ በተደጋጋሚ ጊዜ አሁን በቅርቡ አዳዲስ ዘገባዎች ስለሰሩ እያሉ ወዲም አንዳንድ ሚዲያዎች ላይ ሰማ ስለነበረ ሲጀምር ባይዘ ከአስራት ጋር በተገናኘ ከሚዲያውም ጋር ከጋዜጠኞቹም ጋር የተፈጸመ ወንጀል አለ፣ እንቅስቃሴ ይደረግ፣ ቁጥጥር ስር ውሎ ይጠሩ የሚለው አቅጣጫ የተሰጠው ገና ሰኔ 24 እቅድ ሲወጣ ነው። ፖሊስ አፈጻጸሙ ላይ ዘግይቶ በመያዙ አንዳንድ ትርጉሞች ይሰጡ ሰምቻለሁ። አንዳንዱ ባላንስ ለማድረግ ነው ይልሃል፣ አንዳንዱ አይ በቅርቡ ሄዶ ተጎጂዎቹ ዘገባ ስለሰራ ነው የሚል ሚዲያ ላይ ይሰማል። እንደማንኛውም ሰው ሰምቻለሁ። ነገር ግን እንደ ምርመራ አካል አስራት፣ ዲደብሊው፣ ኦኤምኤን ሚዲያ እነዚህ እንደ ሚዲያም ፈቃድ ያገኙትን ከፈቃዳቸው እንዲታገድ የሚመለከተው አካል የወንጀል ክስ ደግሞ የሚመለከተው አካል የወንጀል ክስ በእነዚህ ተቋማትም ላይ ሆነ በእነዚህ ተቋማት ስር በሚሰሩ ወንጀሉ በፈጸሙ ሰዎች ላይ ምርመራ እንዲጣራ አስቀድሞ ነው የተወሰነው። አፈጻጸሙ ላይ ቁጥጥር ስር አዋዋሉ ላይ መዘገየቶች ተፈጥሯል። ግምገማም አድርገን ለምን የዘገየው ተብሎ ነው ኋላ ላይ ቁጥጥር ስር እንዲውሉ የተደረገው እንጂ ወደ ኋላ የተሰራው ሌላ ነገር እንትን ለማድረግ አይደለም። ለምን ወንጀል አሁን እዚህ ሀገር ላይ ያሉ ሁለት ጥያቄዎች ናቸው። ሆነስ በአንድ በኩል ልቅነት መኖሩን የሚያነሳ ይኖርና ይዘን ለመመርመር እንኳን ስትሞክር ደግሞ ልቅነቱ ያለው እዛኛው ጋር ብቻ መርምርና ይሄኛውን ግን ተውልኝ የሚልህ አለ። ይሄ ሊሆን አይችልም። እንደ መንግስት እየመረጥን አይደለም። ወንጀል ፈጽሞል ብለን የምንጠረጥረውን በሙሉ መመርመር፣ ወንጀል ፈጽሞ በተገኘ ልክ መክሰስ፣ ወንጀል አልፈጸመውም ደግሞ ነፃነቱን በህግ መሰረት ማሳወቅ ነው የሚጠበቅን። እና ይታወቃል፣ እውነት ለመናገር ሚዲያ ላይ ነፃነት ነው የጠፋው ኢትዮጵያ ውስጥ ወይስ የሚዲያ ልቅነት ነው? ጋዜጠኛም ቢሆን ነፃነቱን አክብሮ እንዳይሰራ ነው ወይስ ህገ ወጥነት እንዲያበዛ ነው የሚለው እናንተም እንደ ሚዲያ ባለሙያ እንደ ህዝብም እንደ ዜጋ የምትታዘቡት ነው ብዬ ነው የማስበው። እና አሁን ሚዛኑን እየሳተ ያለው የሚዲያ የጋዜጠኛ ነፃነት አይደለም እንጂ አገላ ነፃነቱ ማንነትን መሰረት ያደረጉ ግጭቶች እንድትቀሰቀስ የሚያደርግ ከሆነ በኤሌክትሮኒክስ ሚዲያውም በሶሻል ሚዲያውም በጋዜጠኝነት ስም የሚደረግ ከሆነ መስመር እየሳተ ሄዷል። ይሄ ሀይ መባል አለበት ህግ መሰረት። ስለዚህ የትኛውንም ጋዜጠኛ ነፃነት የመንፈቅ ጉዳይ አይደለም። መስመር አለው ነው መስመሩን አይለፍ ነው። የጋዜጠኝነት መስመር ነፃነት መስመር አለ። በብዙዎቹ ሀገሮች እኮ የዘር ፍጅት መጨመር የተደረገባቸው እኮ በጋዜጠኛ ጥሪ እየተደረገ ነው፣ በኤሌክትሮኒክስ ሚዲያዎች ጥሪ እየተደረገ ነው። እና ወደዛ መድረስ አለብን ወይ ሀይ መባል አለበት የሆነ ቦታ ላይ ተብሎ ነው የተነሳው። እና በፍጹም ህግን አክብሮ የሰሩ ጋዜጠኞች የተነካ የለም። አሁንም እኮ በደንብ መንግስትን የሚተቹ ዘገባዎች አሉ፣ በነፃነት እየሰሩ ማነካቸው ህጉን እስካከበሩ ድረስ።
እጅግ በጣም አመሰግናለሁ አቶ ፍቃዱ ጸጋ የኢፌዴሪ ጠቅላይ አቃቤ ህግ ምክትል ኃላፊ፣ ለነበረን ቆይታ በእጅጉ አመሰግናለሁ።
እግዚአብሔር ይስጥልኝ። አብታማ
ሀብታሙ ስዩምን እንዲሁም እንግዳውን እናመሰግናለን። አድማጮች ተዘዋዋሪውን የስልክ መስመራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@vnews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። ዘጋቢዎቻችን እናመሰግናለን። ከአሜሪካ ድምጽ ሲተላለፍ የቆየው መሰናዶ እየተጠናቀቀ ነው። ከስንብት በፊት የቡሄ በዓል አከባበርን ከዩናይትድ ስቴትስ ሎስ አንጀለስ የሚያሰማን ዘጋቢያችን ዳንኤል አርጋው አጠር ያለ ዘገባ ይዟል።
የደብረ ታቦር ወይም የቡሄ በዓል በኢትዮጵያ ኦርቶዶክስ ቀኖና መሰረት ከዘጠኙ አብይ በዓላት ውስጥ አንዱ ሲሆን የሚከበረውም ጌታ ኢየሱስ ክርስቶስ በማስተማር በነበረበት ጊዜ በደብረ ታቦር ላይ ብርሃነ መለኮቱን ወይም ክብረ መንግስቱን የገለጸበት ዕለትን ለማስታወስ በየዓመቱ ነሐሴ 13 ቀን በድምቀት ይከበራል። የደብረ ታቦር በዓል በምዕመኑ ዘንድም የቡሄ በዓል በመባል ይጠራል። የሰፈር ህጻናት በየቤቱ ቡሄ ቡሄ ያሉ ጨፍራሉ። እናቶችም ካዘጋጁት የዳቦ ሙልሙል ይሰጧቸዋል። ምርቃቱና ሙገሳው እንደ ጉድ ይወርፋል። ብረታቡር ወይም የቡሄ በዓል አከባበር የልጅነት ትዝታቸውን በትዝታ መነጽር ወደ ኋልዮች ተጉዘው ሊያስቋኙን ከሎስ አንጀለስ ከተማ ነዋሪ ከሆኑት ከአቶ ዘነበ ታምራት ጋር ላፍታ ተጫውተናል። ቡሄ በዓል ባህላዊ እሴቱን ጠብቆ ለማቆየት የሚመለከታቸው አካላት ትኩረት መስጠት እንዳለባቸውም ጠቁሟል።
የሰፈር ልጆች በርበርበርም ይሆናል ጉረምሶቹ አሉ። ብዙ ግንበረ ማታ ጊዜ ነው የሚወጡት። ቀንቀን ደግሞ ያስክሪሚሾቹ አካባቢያችን አንፈራለን፣ እንጨፍራለን። መላጣ ቅቤ ቀቡት ጠጉር ያውጣ ምናምን እያልን እንጨፍራለን። ከዛ በእውነቱ ይሄ በዓል የሚገርም ነው። ምንድን ነው ስጦታ ነው። የባህላችን ትልቅ አስተያየት ነው። አባቶች እና በአጠቃላይ ትልልቅ ሰዎች ወጣቶች ለህፃናት የሚያሳዩትን ፍቅር የሚገልጹበት ስጦታ የሚሰጡበት ነው። እንትን ራሱን የቻለ እንትን ሊኖረው ይችላል። ታሪክ ግን ለፍቅር ነበረ የሚያሳዩ። በዛ ጋር በመንገድም እንኳ የሚያልፈው ሰው ሳያን ደስ ይለዋል። እንደምጫወቱ ይወዳል ይፈልጋል። እና እንግዲህ ያው ጎረምሶቹ ምናምኖቹ የሚሰጠንን ገንዘብ እንመርጥና እንዲያዥ እናደርጋለን። ዳቦ የሚይዝ ብንቦ ሌላ ሰው እናደርጋለን። አውራጅ ያለ ለብቻው አዋቂ ደረስ እንደሚችል ሌላው ደግሞ ተቀባይ ነው። በዚህ ስራ መጠን አድርገን መጨረሻ ላይ ወደ ማታ ስዝን እንግዲህ እንፋፈላለን። ግን አንዳንድ ጊዜ እነዚህ ጎረምሶቹ እያስፈራሩ ይወስዱብናል። የሚቀቡን ጊዜ ነበረ ማለት ነው። እና ይሄ የምነግርህ እንግዲህ አዲስ አበባ ውስጥ ነው። አዲስ አበባ ልጅ ነው።
በዛን ዘመን እንደው የማይረሳው ትዝ የሚለው ነገር ምንድን ነው እና የሚያስታውሰው ነገር እስኪ ያካፍሉ።
እኔ እንደው የማረሳው አሁን ደግሞ በተለይ እንደ ቁም ነገር አድርጌ ያየሁት ፈረንጆቹ በጣም በጣም እንትን ይሉ ነበር። ሰፈራችን ያሉ አንዳንዶች ከሚወዱት በጣም ባህላችን ውስጥ አንዱ ቡሄን ነበረ። ሰፈር አንድ ያኔ እንግሊዞች የሚያውቀር በዳኝነት ይሰሩ ነበር። ከፍተኛ ፍርድ ቤት ዳኛ ሁልጊዜ በየአመቱ ያ በሙሉ እዛ ሰፈር ጨፍረውን ድበበድ ነው በቡድኑ በቡድኑ ሁሉ ጊዜ ሰዓት አዘጋጅቶ ጨፍሩ እንላል እና በስርዓት እንገባና ትልቅ ሳሎን ውስጥ እዛ ውስጥ ገብተን ሆን እንላለን። ከዛ እንደኛ ዳቦ የለውም እሱ ዳቦ አይደለም ይዘን ግን ብስኩት ሙዝ ምናምን ትንሽ ይለያል ከኛና እንወደው ነበረ። ምክንያቱም ብስኩቱ ስኳር አለው ጥሩ ነው እንወዳለን። ከዛ ሙዱ ጠፋኝ ነው እና ሰዎቹ ሸምገል ያሉ ነበሩ። ባልና እንዴት ደስ እንደሚላቸው አሁን ሳየው አርፈውም።
ባህላዊ እና ሃይማኖታዊ የሆነው የደብረ ታቦር ወይም የቡሄ በዓል ታላቅ ባህላዊ እሴት መሆኑ ይታወቃል። እና ይህንን ባህል በቀጣይነት ጠብቆ እንዲቆይ እንደው ምን መደረግ አለበት ነው የሚሉት? በመጨረሻ ላይ
እንደው በጣም በእውነቱ ነው የምለው አሁንም ሳይውኛ ከምን ጽፍሮና ባህላዊ ይዘቱን በጣም ቀንሷል። ግጥሙ የያኔው በጣም የሚገርም ነው፣ ስሜት የሚሰጥ ነው። ወጣቱ ያንን የድሮ የሚነገረውን ሳይደርሰው ቀርቶ ሳይወርድለት ቀርቶ እንደ ስሜት የማይሰጥ ነገር አንድ አንድ ዛፍ ይላል እዚህ ጋር አንድ ወፍ ይላል ምናምን እያለ ነው የሚል ይሄ አይደለም። እና እኔ አይ ቲንክ ባህል ሚኒስቴር አማካኝነት ፕሪዘርቭ የሚደረግበትና ምናልባት በዚህ በስነ ጽሁፍ ክፍሉ የድሮ ግጥሞች ተሰብስበው ሄሎ ለወጣቱ የሚደርሱበት ሁኔታ አንድ ላይ ሆኖ የቡሄ ስሜት ምንድን ነው እና እንዴት ከሃይማኖት ጋር የተያዘ እንደሆነ ይህንን ሁሉ አጠነባብሮ በቅድብር መስራትና ማስተማር ያሰለ
እንግዳይን አቶ ዘነበ ታምራ ተናመሰግናለሁ። ለአሜሪካ ድምጽ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
ዳንኤል አርጋውን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ።